የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ረቡዕ የካቲት 25 2012 ዓ.ም ምረት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። በምሽቱ ከሚሰሙት ጥንቅሮች መካከል በወልዲያ ዩኒቨርሲቲ የመማር ማስተማር ሂደቱ መረጋጋቱን ተማሪዎች ገልጸዋል።
ያንን ከመከላከያ ሰራዊትና ከክልል አደማ በተናዎች ጋር በመሆን በመቀናጀት በማረጋጋት ጥሩ ስራዎች የተሰራ ቆይቷል። ለፈተናም እንዲፈተኑ ሰላም መማር ማስተማር ሂደታቸው እንዲቀጥሉ ትልቅ ሚና ተጫውተናል።
የወልዲያ ዩኒቨርሲቲ ሰላምን አስመልክቶ ከተሰናዳው ዘገባ ላይ የተወሰደ ድምጽ ነው፣ ቆየት ብሎ ይሰማል። በሌላ በኩል ከሰሞኑ የአካል ጉዳተኞች ማህበራት ፌዴሬሽን እና የኢትዮጵያ ምርጫ ቦርድ ስለ አካል ጉዳተኞች በምርጫ ሂደት ላይ ስላላቸው ተሳትፎ ተወያይተው ነበር።
በዛ ምክንያት ብዙ የሚፋሰናቸው ወገኖቻችን ጠመሰባቱ ምርጫ በተፈጠረው ግርግሮች የተዘጉበት እነሱ ቋንቋቸው ሆኖ ሲጠቀሙበት ያንን አርማ ከዛ ከአርማው ጋር ከፖሊሲው አርማ ጋር በማመሳሰል ትልቅ ተግዳሮት ያጋጠመበት ሁኔታ አለ ማለት ነው።
የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ፕሬዝዳንት ወይዘሮ ምህረት ንጉሴ ነበሩ። ስለ ውይይቱ ፍሬ ሐሳብ ያጋሩናል። ወጣት ሴት ስራ ፈጣሪም ይዘናል። የዘጋቢዎቻችንን መስኮት ሳይረሳ ማለት ነው። የሙዚቃ አፍታም ይኖረናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ ቆዩና እኚህና ሌሎች ለምሽቱ ያስተናደናቸውን ዘገባዎች ታዳምጣላችሁ። እናንተን በማስተናገድ ምሽቱን ኤደን ገረመው አብሬያችሁ ቆያለሁ። በቅድሚያ ግን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን እንደሚከተል ያሰማችኋል።
አመሰግናለሁ ኤደን። ዛሬ የኦሮሞ ነጻነት ግንባር ኦነግ በሰጠው መግለጫ መንግስት ያላግባብ የድርጅቱን አመራሮች ያንገላታና ያሰረ ነው ሲል አቤቱታ አሰምቷል። ኦነግ ባለፈው ቅዳሜ ማለትም የካቲት 21 2012 ዓ.ም ተመረጠ የኦነግ አመራሮች ላይ በመኖሪያ ቤታቸው ውስጥ በፖሊስ የግድያ ሙከራ ተደርጎባቸዋል ሲል በመግለጫው አትቷል። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ኦነግ ከፍተኛ አመራር የሆኑት አብዲ ረጋሳ የት እንዳሉ መንግስት ማሳወቅ አለበት ብለዋል። የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ በበኩላቸው አቶ አብዲ ረጋሳ የት እንዳሉ ይታወቃል፣ በኦሮሚያ ፖሊስ ኮሚሽን ቁጥጥር ስር ይገኛሉ ብለዋል። ኮሮና ቫይረስ የተዛመተባት ኢጣሊያ እንደ አውሮፓውያን አቆጣጠር ከዚህ መጋቢት አጋማሽ ጀምሮ ትምህርት ቤቶችና ዩኒቨርሲቲዎችን በሙሉ እንደምትዘጋ ዛሬ የሀገሪቱ የዜና ማሰራጫዎች ዘግበዋል። የዓለም መንግስታት የቫይረሱን መስፋፋት ለመግታት እርምጃዎችን መውሰድ ቀጥለዋል። ትናንት ኢጣሊያ ውስጥ በኮሮና ቫይረስ የሞቱ ሰዎች ቁጥር እጅግ አሻቅቦ 79 መድረሱን አስታውቃለች። ኮሮና ከቻይና ውጪ በገደለው ሰው ብዛት ኢጣሊያ ከፍተኛውን ቁጥር ይዛለች። ኢራን በትላልቆቹ ከተሞቿ የአርብ ሶላትን ሰርዛለች። የዩናይትድ ስቴትስ የጦር ኃይል ዛሬ ረቡዕ ደቡብ አፍጋኒስታን ውስጥ በታሊባን ተዋጊዎች ላይ የመከላከል ጥቃት ያለውን እርምጃ ማድረሱን አስታውቋል። ጥቃቱ የተካሄደው ፕሬዚዳንት ዶናልድ ትራምፕ ከከፍተኛ የታሊባን መሪ ጋር ሁለቱ ወገኖች በፈረሙት የሰላም ስምምነት ዙሪያ በቴሌፎን ከተነጋገሩ ከሰዓታት በኋላ ነው።
ሀብታሙን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው እያስተናገድኳችሁ አመሻለሁ። አሁን ወደ ቀዳሚው የዕለት ርዕሳችን እንሻገራለን። በወልዲያ ዩኒቨርሲቲ አስተማማኝ ሰላም መስፈኑንና የተረጋጋ የመማር ማስተማር ሂደት እየተካሄደ መሆኑን ተማሪዎችና የዩኒቨርሲቲው ባለስልጣናት ገልጸዋል። ለተገኘው ሰላምና መረጋጋት የላቀ አስተዋጽኦ አድርጓል ላሏቸው ተቋማትና ግለሰቦችም ዩኒቨርሲቲው በልዩ መርሃ ግብር እውቅና ሰጥቷል፣ ምስጋናም አቅርቧል። ከወራት በፊት በዩኒቨርሲቲ በተከሰተው ግጭት የተማሪዎች ሕይወት ማለፉና የአካል ጉዳት መድረሱን ማይዘነጋም። መስፍን አራጌ ዝርዝሩን አድርሶናል።
በወልዲያ ዩኒቨርሲቲ ጥቅምት 29 ለሊት ላይ የሁለት ተማሪዎችን ሕይወት ቀጥፎ የተወሰኑ ወጣቶችን ለጉዳት የዳረገው አሳዛኝ ግጭት ዳግም እንዳይከሰት በተሰራው ስራ ዩኒቨርሲቲው ሰላማዊ የመማር ማስተማር ሂደቱን እውን አድርጓል ነው የተባለው። የአንደኛው ሰን ትምህርታቸውን አጠናቀው ለቀናት ወደ ቤተሰቦቻቸው ያቀኑ ተማሪዎች ወደ እውቀት ቤታቸው እየተመለሱ ነው። በጥርጣሬ ይተያዩ የነበሩ ወንድማማቾች ዛሬ ተቃቅፈዋል። ከናዝሬት የመጣችውና የሶስተኛ ዓመት የጋዜጠኝነትና ኮሚኒኬሽን ተማሪዋ ቤቴ ቢለም ኪዳኔ አስከፊውን አጋጣሚ እንዴት አስተውሰዋል?
በጣም ብዙ ችግር ነበር። በተለይ ደግሞ ሴት ልጅ ሆነ ውጪ ማደር በጣም ከባድ ነበርና ወላ ባጥር እስከ መዝለል ምናም ደርሰን ነበር። ከዛ በፊት ግን 3 ቀን ከቅዳሜ ጀምሮ እስከ ሰኞ ውጪ አድረን ነበር ሜዳ ላይ ማለት ነው። በዛ ሰዓት ደግሞ በጣም ብዙ ጭንቀት ነበር። ከምግብ አንጻር ራሱ ምግብ መብላት እንኳን ቢፈቀድልን እንኳን እዚህ ጋር ያለው ነገር የሆነ ነገር ሊፈጠርብኝ ይችላል ወይ ለመታ ይችላል በሚል ራሱ በጣም ብዙ ጭንቀት ነበር። ቤተሰብ በጣም ይጨነቃል። የሚሰማው ነገር አለ በፌስቡክ የሚያየው ነገር ከሱ አንጻርም ቤተሰብ የሚያሳድርብ ጫና ይኖራል። ከዚህም ደግሞ የምሰማው ነገር አለና በመሃል ሆነ በጣም ብዙ ጭንቀት ነበርና በጣም ከባድ ጊዜ ነበር።
አሳዛኙ ድርጊት እንዲበርድ ዳግምም እንዳይከሰት በተለይ ህዝቡ ላደረገው አስተዋጽኦ እማኝነቴን ሰጣለሁ የሚለው ከቤንች ማጅ የመጣውና የአምስተኛ ዓመት ኤሌክትሪካል ኢንጂነሪንግ ተማሪው ግርማ ከበደ ነው።
በተለይ ለወደፊት ለሚመጡት ፍሬሽ ተማሪዎች ስጋት እንዳይኖርባቸው ነው ማለት ወልዶ ማለት እውነትን እምላችሁ ፊታቸው ሳይሆን ልባቸውም ያምራል። 5 ዓመት ቆይቻለሁ። በባል ጊዜ ይጂ አላቅም ቤት ምክንያቱም ፍቅር ነው ቤት ነው ናንጫውት እንብላ ነው እንጂ ወሎ ጋር ድብቅ ነገር የለም።
እንደ ልጅ አይተው ተንከባክበው ከዚህ እንኳን ሰው አባሮ ስታመልጥ ቤታቸው ሸሽጎ ማስቀመጥ ማለት ነው። አሁን ላለንበት ሰላም አሁን ላለንበት መረጋጋት የህብረተሰቡና ማህበረሰቡ ትልቅ አስተዋጽኦ ነው ያደረገው። እውነትም የፍቅር ሀገር ናት።
ችግሩ በተከሰተበት ወቅት የአካባቢው ማህበረሰብ የሃይማኖት አባቶችና ወጣቶች በማረጋጋት ጉዳት ደርሶባቸው ሆስፒታል የተኙትን በመንከባከብና በአደጋው ህይወታቸው ላለፉት ወጣቶች የተሰማቸውን ጥልቅ ሀዘን በመግለጽ ትክክለኛ ኢትዮጵያዊነትን አንጸባርቀዋል ነው የሚለው ወልዲያ ዩኒቨርሲቲ። ለዚህም በጎ ተግባራቸው የውቅናና የምስጋና ፕሮግራም አዘጋጅቶላቸው ነበር። በፌደራል ፖሊስ የሰሜን ዲቪዥን 6ኛ ሻለቃ 1ኛ ሻምበል ኃይል ምክትል አዛዥ ዋና ሳጅን ያዚድ አባዱራ እውቅናና ምስክር ወረቀቱ ለተሻለ ኃላፊነት ያነሳሳናል ብለዋል።
እውቅና በመሰጠቱ ለኔ በጣም ትልቅ ደስታ ነው ተሰማኝ። ከባድ የሆነ የጸጥታው ሁኔታ ነበር እዚህ ግቢ ውስጥ። ያንን ከመከላከያ ሰራዊት እና ከክልል አድማ በተናዎች ጋር በመሆን በመቀናጀት በማረጋጋት ጥሩ ስራዎች ተሰራ ቆይቷል። ለፈተናም እንዲፈተኑ ሰላም መማር ማስተማር ሂደታቸው እንዲቀጥሉ ትልቅ ሚና ተጫውተናል። ያን ዛሬ እንደዚህ ሰላም ሆኖ ሁሉም በአንድ ላይ ሆኖ በፍቅር ተሳስቦ እዚህ በመገኘቱ በጣም ደስታ ነው የሚሰማኝ።
የ91 አመቱ የእድሜ ባለጸጋ የአምሳ አለቃ መላኩ ተገኝ ግጭቱ ከተፈጠረ በኋላ ወደ ስፍራው በማቅናት የማረጋጋት ስራ ከሰሩ አባቶች አንዱ ናቸው። በሁለት ወንድማማቾች መካከል የተፈጠረው ደም አፋሳሽ ግጭት በወቅቱ በአደባባይ እንዲያነቡ አድርጓቸው ነበር።
ይህ ችግር ተፈጠረ ሲባል በአገር ሽማግሌነታችን ብዙ ሁነን መጣን። እዚህ ስንደርስ ጸጥታው ደፍርሷል። ተነስቼ ልንግግር ላደርግ ስል ሁኔታው በጣም ስላሳዘ አለቀሱ። እኔ ሳለቅስ ተማሪዎቹን በሙሉ ከዚያ ያሉት አለቀሱ። ጸጥታውን አረጋግጠን እዚህ እንዲደርስ አድርገን
ትናንትና ያለቀሱለት ዩኒቨርሲቲና ያለቀሱላቸው ተማሪዎች ዛሬ አንድ ላይ ሆነው ሲያገኟቸው ምን ተሰማዎት?
እኔ እንደው የደስታ ብዛት ይሄ ነው ብዬ አልነግርህ። በጣም ነው ደስ ያለኝ። ምክንያቱም እኔ በማልቀሴ የኔ ልቅሶ ፈጣሪ ተቀብሎታል የሚል እምነት አለ እና ይሄ ዛሬ እኔ እንደው እንደተወለድኩበትና እንደ ሰርጌ ቀን አድርጌ ነው የምቆጥረው።
የወልዲያ ዩኒቨርሲቲ ፕሬዚዳንት ዶክተር አበበ ግርማ የአካባቢው ማህበረሰብ፣ የጸጥታ ኃይሉና ወጣቶች ለዛሬው የዩኒቨርሲቲው መረጋጋት የማይተካ ሚና መጫወታቸውን ይናገራሉ። የእውቅና ፕሮግራሙም የጀመሩትን አጠናክረው እንዲቀጥሉ ያስ ችላቸዋል ባይ ናቸው።
ማህበረሰቡ ከዚህም ቀደም በአካባቢው የወልዲያ ከተማ መስተዳድር ጋር በጋራ በመሆን የእውቀትና የሰላም አማካሪ ቡድን አቋቁመናል። ያ ቡድን ወደ 38 የሚሆኑ አባላት አሉት። ወደፊት በሚፈጠሩት ማንኛውም ነገር በደስታም ተለያየ ኮንፈረንሶችም የምርምርም ስራም ቢሆን የማህበረሰቡ አገልግሎትም እነሱም እየመጡ በጋራ ተወያይተን የበኩላቸውን ድርሻ እንዲያደርጉ ከፍትልናል። ይህንም ያደርጋሉ። በአደረጃጀት
ለማፋሳሽ ችግሮች በዩኒቨርሲቲው እንዳይ ደግሞ አስፈላጊው ጥናትና መፍትሄ ተቀምጧል የሚሉት ደግሞ የሰሜን ወሎ ዋና አስተዳዳሪና የዩኒቨርሲቲው ምክትል ቦርድ ሰብሳቢ ወልደ ትንሳኤ መኮንን ናቸው።
አንደኛ የችግሩ መንስኤዎች በሙሉ ለቅመን ለይተናል። ከመሰረተ ልማት ለተማሪዎቹ ከሚቀርቡ አቅርቦቶች ጋር ያሉ ጉድለቶችንም ለይተናል። እነኚህን ደረጃ በደረጃ እየፈታን ነው። የችግር አካል ሆነው የሚንቀሳቀሱ አካላትን ደግሞ ህጋዊ እርምጃ በመውሰድ ለማስታገስ ጥረት እየተደረገ ነው።
መረጃዎች እንደሚያስረዱት 20 የሚደርሱ ተማሪዎች ላይ ከማስጠንቀቂያ ጀምሮ ከአንድ እስከ 2 ዓመት እገዳ ተጥሎባቸዋል። 8 የሚደርሱ የጥበቃና የአስተዳደር ሰራተኞች ላይ ደግሞ እርምጃ ተወስዷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
Let's ስለነ ለዘገባው እናመሰግናለን። ጋቢና ቪኦኤንም ተደምጣላችሁት። በአሜሪካ ድምጽ ሬዲዮ ደናንተ የሚደርስ የሬዲዮ ፕሮግራም ነው። ቀጣዩ ምርጫ ለአካል ጉዳተኞች የተመቸ እንዲሆን የሚረዱ መላዎችን ለመነጋገር ከሰሞኑ የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽንና የኢትዮጵያ ምርጫ ቦርድ ተወያይተዋል። የውይይቱ ይዘት ከፌዴሬሽኑ ፕሬዝዳንት የሰማው ሀብታሙ ስዩም እንደሚከተለው ያስደምጠናል።
የዓለም ባንክና የዓለም ጤና ድርጅት የዛሬ 10 ዓመት ገደማ ይፋ ያደረጉት የጋራ ጥናት ኢትዮጵያ ውስጥ 15 ሚሊዮን አካል ጉዳተኞች እንደሚኖሩ ይናገራል። በዘመኑ ከነበረው ኢትዮጵያ ህዝብ ቁጥር 17.6 በመቶን የሚወክል ነው። በተከታታይ ዓመታት በተፈጠሩ ዘርፈ ብዙ ክስተቶች ምክንያት ይሄ ቁጥር ሳያሻቅብ እንደማይቀር የሚያነሱት ኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን የቦርድ ፕሬዝዳንት ወይዘሮ ምህረት ንጉሴ ኢትዮጵያ ባስተናገደቻቸው ሀገራዊ ምርጫዎች ወቅት አካል ጉዳተኞች ፈታኝ ጊዜያትን እንዳሳለፉ ያስታውሳሉ።
ለምሳሌ አይነ ስውራት ከዛሬ በፊት ኢትዮጵያ ውስጥ ምንም አይነት ምርጫ ሲካሄድ በብሬል የምርጫ ካርድ አይዘጋጅም ወይም ደግሞ ቮት ማድረጊያ ካርድ ማለት ነው። ስለዚህ በዛ ምክንያት ብሬል ባለመኖሩ ምክንያት ይግድ ሰው ይዘው ይገባሉ። የራሳቸውን ሰው ይዘው እንዲገቡ የማይፈቀድበት ጊዜ አለ። የራሳቸው ሰው ያልሆነ ሰው ደግሞ የፈለገውን እንዲመርጡ ያስገድዳቸዋል ማለት ነው። ምን እንደመረጡ እንኳን የማያውቁበት የሚያጋጥምበት ጊዜ አለ ማለት ነው። መስማት ቋንቋ ስለማይኖር የሚኖሩ የፖለቲካል ክርክሮች፣ ኢንፎርሜሽን፣ ፓርቲዎች አቋም፣ ፖሊሲ የመሳሰሉት ላይ መረጃዎች በአግባቡ ያለመድረስ ይህን እንደ አንድ ነገር የሚታይ ነው።
በአንዳንድ ሁኔታዎች አካል ጉዳተኞች የሚጠቀሟቸውን መግባቢያ ቋንቋዎች በቅጡ ባለመገንዘብ ምክንያት መጥፎ ዕጣ የደረሰባቸው አካል ጉዳተኞችም ነበሩ።
በአንዳንድ ጊዜ ደግሞ ምርጫ ላይ ሲጠቀሟቸው የአርማዎች የፖለቲካ ፓርቲዎች ሲጠቀሟቸው አርማዎች ከእነሱ ጋር የዕለት ተዕለት እንቅስቃሴዎቻቸው ላይ የሚጠቀሟቸው የምልክት ቋንቋ ለምሳሌ በእጅ ጣቶች ከሆነ የተቀመጡት የፖለቲካ ፓርቲዎች አርማ ከምልክት ቋንቋ ጋር የተመሳሰለ ሊሆን ይችላል። ስለዚህ የሚያጋጥሙ ተግዳሮቶች ይኖራል። ለምሳሌ የባለፈውን ምርጫ ብናስታውስ የቅንጅት አርማ የነበረው ለምልክት ቋንቋ ደግሞ አንድ ትርጓሜ የነበረው አርማ ነበር፣ የፓርቲው አርማ። በዛ ምክንያት ብዙ መስዋዕትነታቸው ወገኖቻችን 97 ምርጫ በተፈጠረው ግርግሮች የተጎዱበት እነሱ ቋንቋቸው ሆነ ሲጠቀሙበት ያንን አርማ ከዛ ከአርማው ጋር ከፖለቲካው አርማ ጋር በማመሳሰል ትልቅ ተግዳሮት ያጋጠመበት ሁኔታ አለ ማለት ነው። የምርጫ ጣቢያዎች ደግሞ ከፊዚካል አካል ጉዳተኞች አንጻር የምርጫ ጣቢያዎች በተለይ ዊልቸር ተጠቃሚዎች ለሆነ እንቅስቃሴ ጉዳታቸው ከበድ ያሉ በልባቸው መንቀሳቀስ የማይችሉ አካል ጉዳተኞች ደግሞ የምርጫ ጣቢያዎች ባልተመቹ ቦታዎች ያጋጥማሉ ብዙ ጊዜ። በተለይ ከከተማ ውጭ ሲሆን ደግሞ በተባባሰ ሁኔታ በረበት ሁኔታ ነበር።
እነዚህና መሰል ችግሮች ዳግም ተፈጥረው በርካታ ቁጥር ያላቸው ኢትዮጵያ አካል ጉዳተኞች በሀገራቸው እጣ ፈንታ ላይ የመወሰን መብታቸው እንዳይገደብ ፌዴሬሽኑና የኢትዮጵያ ምርጫ ቦርድ ከሰሞኑ ውይይት ላይ ነበሩ።
አካል ጉዳተኞች ማለት ምን ማለት ነው? በየአካል ጉዳቱ ምን ያስፈልገናል? ምርጫ ላይ እንደሚሳተፉ አካል ጉዳተኞች ምን መደረግ ይገባዋል? ምን መብትስ አለን? ለምሳሌ የአካል ጉዳተኞች መብት ኮንቬንሽን አንቀጽ 29 የሚለውን እንደዚሁ ምን ምን ማሟላት አለባቸው አካል ጉዳተኛ ለምርጫ ውስጥ ለማሳተፍ መራጭ ለመሆን ብቻ ሳይሆን ተመራጭ ለመሆን ምን ያስፈልገናል የሚለውን ሁሉ ፍላጎት ዳሰሳ ማድረግ የሚችል ግንዛቤ ነው መስጠት የሞከር ነው። በጣም ነው ትልቅ አስተዋጽኦ እንዳለው ነው የነገሩት።
በአመታት ውስጥ የተከሰቱ ችግሮችን መማሪያ በማድረግ ቀጣዩ ምርጫ ለአካል ጉዳተኞችም የተመቸ እንዲሆን ያለመው ፌዴሬሽኑ አዲስ የምርጫ ሕግ ከመውጣቱ በፊት ቢጨመሩ ያላቸውን ሐሳቦች በረቂቅነቱ ወቅት ማቅረቡን ወይዘሮ ምህረት ይናገራሉ።
አዋጁን ቀድመን እንድንወያይበትም ተሰጥቶ ነበረ። እንዲሁም ደግሞ የማሻሻያ ሐሳቦችም ካሉን እሱም እንድናካትት እድሉ ነበረ። ስለዚህ የተለያዩ ማስተካከያዎች እንዲገቡ አድርገናል። ለምሳሌ ረዳቶችን ማዘጋጀት፣ ረዳቶች ይዘው ለማይመጡ አካል ጉዳተኞች ረዳቶች ምርጫ ጣቢያ አካባቢ እንዲኖሩ፣ ረዳቶቻቸውን ይዘው ሲመጡ አካል ጉዳተኞች ረዳት ይዞ መምጣት አንዱ መብት እንደሆነና በአካል ጉዳተኞች ዓለም አቀፍ የአካል ጉዳተኞች መብት ኮንቬንሽን ላይ የተቀመጠ መሆኑን አስረዳት ያንን ተግባራዊ እንዲያደርጉ በምርጫ ፕሮሰስ ውስጥ እንዲካተቱ የማድረግ ስራ ሰርተናል። እዚህ አዋጅ ውስጥም እሱ በግልጽ ተቀምጦናል። ስለዚህ አይነት ስጉራን አሁን ረዳቶቻቸውን ይዘው ገብተው የሚፈልጉትን ፓርቲ መምረጥ የሚችሉበት ሁኔታ ተመቻችቷል። የምርጫ ጣቢያዎች በምልክት ቋንቋ ሲሆን በምልክት ቋንቋ አቬላብሊቲ እንዲኖሩና መረጃ ማግኘት እንዲቻል ሳይሆን ግን ጥሩ የሆኑ ሳይኔጆች እንዲኖሩና አብስ እንዲካተቱ አድርገናል። ሌላው ለሴቶች የነበረው የአፈርማቲቭ አክሽን በየፓርቲ ውስጥ ሴት እጩዎችን የማካተት አፈርማቲቭ አክሽን ነበረ መጀመሪያ። ከዛ ደግሞ እኛ ከተለያየን በኋላ አካል ጉዳተኞችን በዚህ አፈርማቲቭ አክሽን ተጠቃሚ ለማድረግ በማሰብ እነዚህ ሁኔታዎች አካል ጉዳተኞችን በእጩ ቁጥራቸው ውስጥ እንዲያስገቡ በአባልነት ማስገባት ጥሩ ጥቅም እንዲኖረው በማድረግ ልክ ሴቶችን እንዳሳተፈው ሁሉ ለአካል ጉዳተኞችም ክፍተት የተወ አዋጅ እንዲሆን ማድረግ ችለናል።
በኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽንና በኢትዮጵያ ምርጫ ቦርድ መካከል የሚደረጉ ውይይቶች ቀጣይ ምዕራፍ እንደሚኖራቸው ተስፋ ያደረጉት ፕሬዝዳንቷ አካል ጉዳተኛ መራጮችና ተመራጮች እንዲሁም ታዛቢዎች የሚጠቀሙባቸው አማራጭ የቴክኖሎጂ ግብአቶችን በማዘጋጀት ለአካል ጉዳተኞች ምቹ የሆኑ የምርጫ ጣቢያዎችና የምርጫ ክፍሎችን በማሰናዳት ረገድ ቦርዱ ሰነ እርምጃዎችን እንደሚወስድ ተስፋ እንደሰጣቸውም ጨምረው ነግረውናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙና እንግዳውን እናመሰግናለን። ጋቢና ቪኦኤ በመደመጥ ላይ ይገኛል። አት ቪኦኤ አምሃሪክ ብላችሁ በፌስቡክ አስተያየቶቻችሁን አድርሱን። በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም መልክቶቻችሁን አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልክቶቻችሁን አስቀምጡልን። በተለይ ወጣቶች። ከዚህ በመቀጠል ደግሞ ሴቶች በጋቢና የሚሰማበት ሰዓት ነው። የዛሬ እንግዳዬ ወጣት የስራ ፈጠራ እና የከተማ ግብርና ባለሙያ ናት። ሃይድሮፎኒክ የተሰኘ ካለምንም አይነት አፈር አትክልቶችና ለከብቶች መኖ ማዘጋጀት የሚያስችለውን የግብርና ዘዴ በማስተዋወቅ እየሰራች ትገኛለች። ሰላም ወንድም ትባላለች። እንዴት እንዲወዳለው ስራ እንደገባች እንዴት አስረዳናለች።
ቤት አራት ነው የነበርኩትና በጣም ተደብረኝ ብዙ መጽሐፍቶች ዩቲዩብ ላይ ምናምን አነብ ነበረ። ከዛ የሆነ መጽሐፍ አገኘሁኝ፣ ኬንያዊ የጻፈው 200 አይዲያስ አግሪካልቸር ላይ በስሞል ቢዝነስ መስራት የሚችሉ ነው እና ይሄ ሰዓት ማሳለፊያ ነገር ነው። እያነበብኩ ያለ በውሃ ብቻ ካለ አፈር ተክሎች ማብቀል እንዲሁም ደግሞ ለእንስሳት ምን ማብቀል እንደሚቻል አነበብኩና በጣም ነው ሰርፕራይዝ የሆንኩት። ከድሮም ጀምሮ ባገኘሁት አጋጣሚ ነገሮችን ወደ ስራ መቀየር እና መስራት ፈልግ ነበር። ተቀጥሮ መስራት አልፈልግም። አንድ ነገር ብቻ ደግሞ መስራት አልፈልግም እና ሁልጊዜ ሰፋ ያለ ነገር አስብ ነበረ። ከዛ ጓጓሁ ለማወቅ ምን አይነት እንደሆነ። ሃይድሮፖኒክስ በደንብ አነበብኩ። ጉግል ላይ ዩቲዩብ ላይ ቪዲዮዎች ማየት ሞከርኩኝ። ከዛ ቤት ላይ ሞከርኩት በትንሹ። ግን ስራ ይሆናል የሚል ምንም አይነት አይዲያ አልነበረኝም። የሆነ ቀን ቁጭ ብዬ ቲቪ ማስታወቂያ አየሁኝ ስለ ብሉምን የሚባል እና በአግሪካልቸር ቴክኖሎጂ ላይ አይዲያ ላላቸው ወጣቶች ኢንኩቤሽን የሚባል አላቸው እና እሱን ማስታወቂያ ሰማሁ። ምን ማድረግ እችላለሁ ስል ነው ያስታወስኩት። ይሄ የሆነው ምንድነው ስለ ሃይድሮፖኒክ ካወቅ ከሶስት ወር ከአራት ወር በኋላ ይሆናል። ከዛ በዛ አፕላይ አደረግኩ፣ ተቀበሉን። ቲም ከዛ በኋላ ሰባት የሚጀምር ነው፣ ሶስት የነበር ነው በዛ ሰዓት። ከዛ በኋላ ነው አራተኛ ጨምረን እንደገና ኢንኩቤት የተደረግነው። ብሉም ወደዛ ስንገባ ቤት ውስጥ የሞከርናቸው ነገሮች ነበሩ። በሀይላንድ እቃ ላይ ሰላጣ ለማብከል ሞክረናል። ይህ የእንስሳት መኖን ደግሞ በትሪ ላይ አቅለን ነበር ቤታችን ውስጥ። ለእንስሳት መኖ ነው መጀመሪያ በደንብ አስበን የነበረው። ለእንስሳት መኖ በደንብ ችግር ስለነበረ ኢትዮጵያ ውስጥ አሁንም አለ አክቹሊ፣ በጣም የእንስሳት መኖ ችግር አለና እሱ ላይ ነበር ፎከስ አድርገን አፕላይ ያደረግነው ብሉም ስለመግባት እና እሱን ሞክረን የነበረው። እንደሱ አይነት ፕሮጀክሽን ፕሮቶታይፕም ይዘን ነበር ሄድነው ለማሳያ ማለት ነው። ግን ተክልም ላይ በደንብ መሆን እንደሚችል ዲማንድም እንዳለ እያየን ስንሄድ እዛ ላይም የአጫጭር ስር ያላቸውን ተክሎች ላይም ፎከስ አድርገን ኤክስፐሪመንት ማድረግ ጀመረ። ለመግባባት በጣም ብዙ ነገር ነው ኤክስፒሪየንስ በሆኑ ሰዎች ምክርና ድጋፍ እየተሰጠን አስተያየት እየተሰጠን የኢንቨስትመንት ኦፖርቹኒቲ ኔትወርኪንግ በጣም ሰፊ ነው እና አንደኛ ስልጠና ይሰጣል፣ ሰፖርት ይሰጣል። ከዛ ደግሞ በፊድ ኢንቨስትመንትም ይሰጣል። የራሱ ለፕሮቶታይፕ የሚሆን የ200,000 ብር ፊድ ኢንቨስትመንት አለ። ይህን ሲያደርግልን ደግሞ የ10% ኢኩቲ ሼር ይወስዳል ማለት ነው። እንደ ውጩ ሻርክ ታንክ ብሉምን የሚያዘጋጀው ላየንስ ደን የሚባል ፕሮግራም አለ። ከሎካል ኢንቨስተሮች ጋር የሚያገናኝ ፕሮግራም ነው። እሱ ላይ የራሳችንን አይዲያ ስራችንን ይዘን ቀርበን ከኢንቨስተሮች ጋር አቅርበን ነበረ። እዛ ላይም ፖቴንሻል ኢንቨስተር አግኝተን አሁንም እየሰራን ያለ ነው።
2 ሜትር በ2 ሜትር በሚሆን ቦታ ላይ እስከ 80 ኪሎ ግራም የሚመዝን ምርት ማቅረብ እንደሚቻል የምትገልጸው ሰላም ግሮ ሃይድሮ በተሰኘው ድርጅቷ አማካኝነትም ለወጣቶች ሰፊ የስራ እድል ለመፍጠር እየሰራች ትገኛለች።
እኛ እቃውን ነው የሚሸጠው ሲስተሙ ግን ሲስተሙ ልክ እንደ ፈርኒቸር ድግግ ተደርጎ ሳይሆን ስልጠና እንሰጣለን። ዘርን ያገኙት የሚተክሉትን እንዲሁም ማዳበሪያ ከየት እንደሚያገኙ ከዛ በኋላ ደግሞ ወዴት እንደሚሸጡት የማርኬት ሊንኬጅ እንፈጥርላቸዋለን። እሱ ፍሬምወርክ ላይ በጣም እየሰራን ያለ ነው። የጎሃይዶ ትልቁ አላማው የስራ እድል መፍጠር ነው። ቴክኖሎጂ በአጭር ጊዜ ያበቅላል፣ ብዙ ማብቀል ይቻላል፣ ጥራት ያለው ነገር ማብቀል እንችላለን። ብዙ የራሱ የሆኑ ጥቅሞች አሉ። እንደ ካምፓኒ ግን ይህንን ጥቅም ይዞ የሚመጣውን እቃ እኛ ወጣቶች እየተደራጁ አዲስ ገበሬዎችና የከተማ ገበሬዎች እንዲሆኑ ነው የምናበረታታው። ለዚህም እቃውን ብቻ ሳይሆን የምንሸጥላቸው ኬት እንደሚያገኝ ሮ ማቴሪያል እንዲሁም ደግሞ የት እንደሚሸጡትም ሰርተን ፈንድም እናመቻችላቸዋለን። ለኤንጂዎች ሄደን ፕሮፖዛል እናስገባለን፣ የራሳቸውን ቤኔፊሻሪ ይዘው ዶኔሽን እንዲኖራቸው ማለት ነው። የመጀመሪያው ስራችን የሚያካሄድ ነው ኢትዮጵያ ሶማሊያ ሪጅን ዶሌ አቤ የሚባል ወረዳ ላይ የሚነበረው ለ400 ፍየል መመገብ የሚችል የእንስሳት መኖ ማምረቻ ወይም ፎደር ጎ ብለን የምንጠራውን ነው እዛ ሄደን ኢንስቶል ያደረግነው። ትርጉም ነው ከኛ የወሰዱት የነበሩት አራቱ ነው እየተጠቀሙበት ያሉት። ከረንትሊ አሰስመንት እየተሰራለት ነው ያለው።
አዲስ የስራ ፈጠራን ይዞ መቅረብ ከባድ መሆኑን የምትናገረው ሰላም በስራቸው ላይ እስካሁን ድረስ እንደ ስኬት የሚቆጥሩት ነገር በህብረተሰቡ ዘንድ ይህንን የግብርና ዘርፍ ማስተዋወቅ መሆኑን ጠቅሳ ከራሷ ልምድ በመነሳት መንግስት ለጀማሪ ስራ ፈጣሪዎች የተመቻቸ ፖሊሲና እድል መፍጠር አለበት ትላለች።
ሰክሰስ ብለን የምንጠራው ነገር አንደኛ አዌርነስ መፍጠር መጀመራችን ከተማ ይሄ የከተማ ግብርናን በጣም ያበረታታል ብለን እናስባለን። እሱ ላይ መስራት የምንፈልገው ከተማ ስንል አዲስ አበባ ብቻ ሳይሆን የገጠር ከተሞችም ላይ ብቻ ሳይሆን ኮሚኒቲ ላይ መሸጥ እንደሚችሉ ስሞል ስኬል ፋርመሮችን ክሬት እናደርጋለን ብለን እናስባለን። ግን አንተርፕርነርሽፕ በአጠቃላይ ቀላል ነገር አይደለም። እንደሌላ ወዲያው ገንዘቡ የሚመለስም አይደለም። ብዙ ችግሮች አሉ። ለነሱ መፍትሄ ይዞ መምጣት ትልቅ ኦፖርቹኒቲ ቢሆንም እንዳትወጪ የሚያደርግ ደግሞ ብዙ ፖሊሲዎች አሉን እና የኢትዮጵያ መንግስት በጣም ሰፖርት ማድረግ አለበት። መንገድ ሊያበጅለት ይገባል ለወጣቱ ለስታርታፕ መስራት ለሚፈልገው ስራ ፈጣሪ ማለት ነው።
ሰላም በ2011 የቶታል ስታርታፐር የስራ ፈጣሪዎች ውድድር ላይ የግሮ ሃይድሮ ስራዎችን ይዛ በመወዳደር ሶስተኛ ደረጃ ያገኘች ሲሆን የአመቱ ምርጥ ሴት ስራ ፈጣሪም ተሰኝታለች።
ከዚህ በመቀጠል የምንሻገረው ወደ ዘጋቢዎች መስኮት ነው። ባሳለፍነው ሳምንት አውስትራሊያ ውስጥ የዘጠኝ ዓመት ታዳጊ የሆነውና በተፈጥሮ አጭር ወይም ድዋርፍ በመሆኑ በትምህርት ቤት ተማሪዎች የተሳለቁበት ኳደም ባይል የተባለ ልጅ እቤቱ ሄዶ መሞት እንደሚፈልግ እየተናገረ ያለቀሰበትን ቪዲዮ እናትየው በማህበራዊ ሚዲያ ላይ ከለቀቀች በኋላ በዓለም አቀፍ ደረጃ መነጋገሪያ ሆኖ ሰንብቷል። ይህ አጋጣሚ ታዲያ ይህን መሰል ተፈጥሮ ያላቸውን ሰዎች ለመርዳት የመነጋገሪያ እድሉን ፈጥሯል። አዲስ ቸኮል ከድሬዳዋ በቁመቱ አጭር የሆነ እንግዳን ተሞክሮ ይዞልናል።
ዛይር አህመድ ይባላል። የ27 ዓመት ወጣት ነው። ቁመቱ 1 ሜትር ከ20 ሳንቲሜትር እንደሆነ ይናገራል። ድሬዳዋ ሳቢያ ነው ተወልዶ ያደገው። በፊት በትምህርቱ ጎበዝ ከሚባሉ ተርታ የሚሰለፍ እንደነበር አብሮ አደጎቹ መሰክሩለታል። ሆኖም ጉብዝናው እስከ መጨረሻ አብሮት አልዘለቀም። ምክንያቱም ዛሂር ይናገራል።
የትምህርት ቤት መለዋወጥ ትምህርት ቤት ለውጪ ነበር እና ትምህርት ቤቱ ለውጪ አዲስ ትምህርት ቤት ስገባ የሆነ ህፃን ልጅ ይሄናል ክፍል ይማራል በሚል በጣም ያስቸግሩ ነበር። በቃ በነገር በምናምን ሁሌ በቃ ከሰው ጋር መጣላት ምናምን በቃ ሰው ያስቸግረኝ ቻ ብዙ ፈተና ገጥሞኝ በዛ ምክንያት ነው። ያ ምክንያትም አለ ትንሻ።
ሆኖም በሌሎች ፌዝና በሽሽቅ የተሰበረ ቅስሙን ይዞ አልቀጠለም። ራሱን አጠንክሮ ህይወትን መጋፈጥ መርጧል።
አንድ ጓደኛ አለኝ ብዙ ሀገር ምናምን አስለምዶኛል። ከሱ ጋር ሄድ ነበረ ዞር ነበረ እና ብዙ ሀገር ከመልመድ አንጻር በቃ የዛ አካባቢ የሚሄደውን ነገር ምን እንዳለ ከአንድ ክልል ወደ አንድ ክልል ምን እንደሚሄድ ማለት ነው። ያንን አይቼ ከዛ ተሞክሮ ንግድ ጀምሬ ነበረ እና በንግድ አለም ተሰማርቼ ነበረ። አሁን አልተሳካም። አሁን ትንሽ እረፍት ላይ ነው። ያኔ በረብሻው ምክንያት ተቋርጦ ነበረ። ከዛ በኋላም ለሰውም ሰራ ነበረ። ያው ጫት ኤክስፖርት የሚደረግም ራይ ሆኜ ነበረ። ራይ ማለት ያው ጠባቂ አንዳንድ ወጪዎች እያወጣ ይሄዳል። ከዛ ኤክስፖርት የሚደረገው ጫት ማለት ነው ሶማሊያ ድረስ አድርሼ ነው የምመለሰው። ያንንም ስራ ሰርቼ ነበር። ከዛ ያው አሁን ድሬዳዋ ነው የምገኘው ያንን ልጅቼ ማለት ነው።
ባሁን ሰዓት ረፍት ላይ የሚገኘው ዛሂር የቁመቱ ማጠር ሳይገደበው የተለያዩ ተሽከርካሪዎችንም ያሽከረክራል።
መንጃ ፈቃድ አለ? ተሽከርካሪ?
አዎ አለ።
ታውቃችሁ ግራ ፈጠሩት?
አዎ እዚህ ድሬዳዋ ትንሽ ችግር ፈጥሮብኝ ነበር። እኔ ላይን ምርመራ ሄጄ ሆስፒታል ማለት ነው ላይን ምርመራ ብሎኝ ላይን ምርመራ ሲሄድ ዶክተር ደማ ያለኝ ስለ ቁመት አወራል። ያው ሲጀመር ችሎታውን አለኝ ህጋዊ ለመሆን ስትል ፍቃዱን ለመውሰድ ትሄዳለህ አይደል? እሱ የሚያወራው ሞራል በቃ ዲስሞራል ነው ያደረገኝ እና ሜትር ከሀያ መብለጥ አለብህ ምናምን ነገር አለኝ። ከዛ ዶክተሩን እኔ አሁን ነው ሜትር ከሀያ የሞላሁት ያኔ ሜትር ከአስር ሳንቲም ነው እንደዚህ ነበር ሜትር ከአምስት አካባቢ ነው እንደዛ እና አሁን ሜትር ከሀያ ነኝ እና ያኔ ዶክተሩ እምቢ ሲለኝ ምንም አላልኩትም። ለዛን ጊዜ ትንሽ ተናደድኩኝ። ለምን እኔ ለሚሄድለትን ጉዳይ እንቅፋት ስለሆነብኝ ብቻ ለዛ ነው ትንሽ የተሰማኝ እንጂ በቃ ለዛን ጊዜ የተሰማኝ ተውኩኝ። ሀረር ሄጄ ማንም ምንም አላለኝም። ተመዘገብኩ። ሁሉ ነገር በፕሮሰስ አጠናቀቅኩኝ ማለት ነው። ተማርኩኝ፣ ምን አልኩኝ፣ ተፈተንኩኝ። ችሎታዬንም አይቶ በጣም እንደውም አደነቁኝ። እንደውም እና ምንም ነገር
ችግር የለም።
ችግር ምንም ነገር ችግር የለም።
ከማጃጅ ችግር የለም። ተከራከራለ?
አዎ እችላለሁ። አስተራከራለ?
ችግር አይፈጥርብን። ተቀምጣ ችግር ይደርስላል።
አራ በደንብ ነው የምደርሰው። ዘናብዬ ነው።
ዛሂር ሰዎችን በቁመታቸው ወይም በአካል ጉዳታቸው ሊሳለቁ ወይም ሊያሳንሱ ስለሚሞክሩ ሰዎች የሚለው አለ።
ለምን ይሄ ነገር ሲጀመር ተፈጥሯዊ ነገር ፈጣሪ ሲሰጥ በሱ መደሰት አለበት። ለምን ያ ሌላ አማራጭ ምንም ነገር የለም። ይሄ ምክንያታዊ ነገር ነው። ፈጣሪ ሲፈጥር እንዲሁ አይፈጥርም። ስለዚህ የሆነ ነገር በቃ አላ ለራሱ የራሱ የሆነ ምክንያት ይኖራል። ስለዚህ እንዲህ ሆኜ በመፈጠሬ እኔ ደስተኛ ነኝ። አልሐምዱሊላህ ነው የምለው። ስለዚህ እኔ የሰው አመለካከት ስታስበው ግን እንደ ሰው ከሆነ ጨርቅ ያስጥለዋል። ግን እኔ በምንም አልቆጥራቸውም፣ በዜሮ ነው ማባዛቸው። ታውቃለህ፣ ለምን ሲጀምር አመለካከቱ ነው ያን ጥሩ አስተሳሰብ በጎሊና ቢኖረው ኖሮ ያንን አመለካከት እኔ ላይ ባላንጸባረቀ ነው። ስለዚህ እኔ ያንን እንደውም በጣም ዝቅ አድርጌው ነው የማስበው ያን ሰው ራሱ ማለት ነው። ለምን የሚያውቀውን ያክል ነው ያንጸባረቀው፣ የእውቀቱን ያክል ያቺ ስለሆነች ለክቼዋለሁ ማለት ነው። በቃ በዛች ይበቃኛል እንጂ አልከፋበትም፣ ምንም አይመስለኝም። ምን
በትምህርት ቤት ህይወቱ ፍቅረኛ እንደነበረች ያልሸሸገው ዛሂር ወደፊትም ትዳር አይቀሬ ነው ይላል። ዛሂር የቁመቱ ማጠር ሌሎች ሰዎች ከሚያደርጉት ነገር ውስጥ ምንም ነገር እንዳያደርግ እንዳልከለከለው በንግግር ሳይሆን በተግባር እያሳየው ነው ይላል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ስለ ኮሮና ቫይረስ ከልጆች ጋር ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። ራስዎን ቢሆኑ ሲያስነጥሱ ወይም ሲያስሉ አፍንጫዎንና አፎን በክንዶ መታጠፊያ ይሸፍኑ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ።
አድማጮች እንግዲህ ለዛሬ የነበረን ዝግጅት እዚህ ላይ አጠናቀናል። ኤደን ገረመው ምሽቱን ሳስተናግዳችሁ ቆይቻለሁ። ከአቀናባሪያችን ኤልያስ አስማረ ጋር ነገ እስክንገናኝ መልካም ምሽት። I'm not going to be able to do it. I'm not going to be able to do it.
Tunin radoni VOA sagantaa afaan Oromooti.